ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም ደግሞ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና ገርጎምኒዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው ከጥር 7 2010 ዓ.ም ጀምሮ እስከ መጋቢት 26 2010 ዓ.ም ድረስ ዘወትር ረቡዕ ዕለት በሥርዓተ ቅዳሴ ዙሪያ ላይ በተከታታይ አድርገውት የነበረው የትምህርተ ክርስቶስ አስተምሮ ባለፈው ሳምንት መጠናቀቁ ይታወሳል። በዛሬው ዕለት ማለትም በሚያዝያ 3 2010 ዓ.ም ረፋዱ ላይ ያደረጉት የትምህርተ ክርስቶስ አስተምሮ በሚስጥረ ጥምቀት ዙሪያ ላይ ያተኮረ እንደሆነ የተገለጸ ሲሆን ሚስጥረ ጥምቀት የክርስትና ሕይወት መሰረት ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በሚስጥረ ጥምቀት ዙሪያ አድርገውት የነበረውን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. I 50 giorni del tempo liturgico pasquale sono propizi per riflettere sulla vita cristiana che, per sua natura, è la vita che proviene da Cristo stesso.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ወደ ፋሲካ በዓል እንድናመራ ያደረገው ሥርዓት አምልኮ ከተጀመረ እነሆ ዛሬ በ50ኛው ቀን ላይ በተፈጥሮ ከክርስቶስ ራሱ ከመነጨው የክርስቲያን ሕይወት ዙሪያ አስተንትኖ ለመስጠት ወዳለው። በርግጥ እኛ ሙሉ ክርስቲያኖች ነን ለማለት የምንችለው ክርስቶስን በውስጣችን ባስገባነው መጠን ነው። ስለዚህ እዚህ ግንዛቤ ላይ ለመድረስ ከመጀመሪያው እንዲረዳን ከመጀመሪያው አንስቶ በክርስትና ሕይወት ውስጥ እንድንገባ ምክንያት የሆነንን ሚስጥር የተኛው ነው ብለን ልንጠይቅ ያስፈልጋል። ይህ ሚስጥር ሚስጥረ ጥምቀት ነው። የክርስቶስ ፋሲካ ያመጣልን አዲስ ኃላፊነት በሚስጥረ ጥምቀት አማካይነት የክርስቶስን የፋሲካ በዓል በአዲስ መልክ በሚስጥረ ጥምቀት አማካይነት ወደ ክርስቶስ አምሳል እንድንለወጥ በማድረግ የተጠመቁ ክርስቲያኖች በሙሉ የክርስቶስ እንዲሆኑ በማድረግ እርሱ የሕይወታቸው ህልውና እንዲሆን አድርጓል። ሚስጥረ ጥምቀት የክርስቲያን ሕይወት መሠረት ነው። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ በቁጥር 1213 ላይ እንደ ተጠቀሰው የሚስጥራት ሁሉ የመጀመሪያው በመሆን ክርስቶስ ኢየሱስ ወደ እኛ ውስጥ በመግባት በውስጣችን የሚያድግበትና በርሱ ምስጢር ውስጥ እንድንገባ የሚያደርገን የመግቢያ በር ነው። ጥምቀት የሚለው ግስ በግሪክ ቋንቋ ጠለቀ የሚለውን ትርጓሜ ያሰማል። በውሃ የመታጠብ ስነ ሥርዓት በብዙ በተለያዩ እምነቶች ውስጥ የሚንጸባረቅ የጋራ ሃይማኖታዊ ስነ ሥርዓት እንደሆነ የሚታወቅ ሲሆን ይህም ከአንድ ነባራዊ ሁኔታ ወደ ሌላ ሁኔታ መሸጋገርን የሚያመለክት ሁኔታ ሲሆን በዚህም መልኩ አንድ አዲስ የሆነ ሕይወት የመጀመሪያ የንጽህና ምልክት ተደርጎ ይቆጠራል። ነገር ግን ሰውነታችን በውሃ ውስጥ በሚጠልቅበት ወቅት ነፍሳችን በክርስቶስ ውስጥ በመጥለቅ የኃጢአት ስርየት በመቀበል መለኮታዊ የሆነ ብርሃን እንደምናበራ እኛ ክርስቲያኖች በፍጹም መዘንጋት የሌለብን ነገር ነው። በመንፈስ ቅዱስ አነሳሽነት ሚስጥረ ጥምቀት በሠራነው ኃጢአት ምክንያት ከእግዚአብሔር ለይቶን የነበረውን አሮጌውን ማንነታችንን በመቅበር በጌታ ሞትና ትንሣኤ ውስጥ እንድንጠልቅ በማድረግ በኢየሱስ አማካይነት እንደ ገና የተፈጠርን አዲስ ሰዎች እንድንሆን ያደርገናል። በእርሱ አማካይነት የአዳም ልጆች በሙሉ ወደ አዲስ ሕይወት ተጠርተዋል። ስለዚህ ጥምቀት ማለት ዳግም መወለድ ማለት ነው። እርግጠኛ ነኝ ሁላችንም የኛን የልደት ቀን እናስታውሳለን ብዬ ተስፋ አድርጋለሁ። እርግጠኛ ነኝ ታስታውሳላችሁ። እኔ ግን ትንሽዬ ጥርጣሬ ቢኖረኝም እስቲ አንድ ጥያቄ ልጠይቃችሁ። እያንዳንዳችሁ መቼ እንደተጠመቃችሁ ታውቃላችሁ ወይ? አንዳንዶቻችሁ አዎን እናውቃለን ብላችኋል። ይህም በጣም ጥሩ ነገር ነው። ነገር ግን አዎን እናስታውሳለን ያላችሁ ሰዎች ድምፅ ግን ብዙ አይደለም። ይህም ብዙዎቻችሁ መቼ እንደተጠመቃችሁ እንደማታስታውሱ ያመለክታል። የልደት ቀናችንን የምናከብር ከሆነን ታዲያ ለምንድነው ዳግም የተወለድንበትን ቀን ቢያንስ ቢያንስ የማናስታውሰው ለምንድነው? ዛሬ ወደ ቤታችሁ ስትመለሱ ዛሬውኑ አንድ የቤት ሥራ ልሰጣችሁ እፈልጋለሁ። ከእናንተ መካከል የተጠመቀበትን ቀን የማያውቁ ሰዎች ካሉ ወደ ቤታችሁ ስትመለሱ እናቶቻችሁን፣ አክስቶቻችሁን ወይም ደግሞ የእህት የወንድም ልጆቻችሁን መቼ እንደተጠመቅኩኝ ታውቃለህ ወይም ታውቂያለሽ በማለት ጠይቁ። እባካችሁን ይህንን ጉዳይ እንዳትረሱ። የተጠመቅንበትን ቀን በማስታወስ በዚያን ቀን እግዚአብሔርን ማመስገን ይገባናል። ምክንያቱም ኢየሱስና መንፈስ ቅዱስ በውስጣችን የገቡበት ትክክለኛው ቀን በመሆኑ የተነሳ ነው። ወደ ቤታችሁ ስትመለሱ የምትሰሩትን የቤት ሥራ በሚገባ ታስታውሳላችሁ አይደል? አሁን ሁላችንም የተጠመቅንበትን ቀን በሚገባ ማስታወስ ይኖርብናል። የጥምቀታችን ቀን የተወለድንበት ቀን ነው። ዳግም የተወለድንበት ቀን። እባካችሁን አሁንም በድጋሜ ይህንን ቀን በፍጹም መርሳት የለባችሁም። የተጠመቃችሁበት ቀን ዳግም የተወለዳችሁበት ቀን በመሆኑ የተነሳ ባታከብሩት እንኳን ማስታወሱን እባካችሁን በፍጹም እንዳትረሱ። ከሙታን የተነሳው ታላቁ ጌታ ለደቀ መዛሙርቱ የተናገራቸው የመጨረሻ ቃላቶቹን እናስታውስ። እንዲህም አላቸው፣ ስለዚህ ሄዱና ሕዝቡን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው፣ እናንተ ያዘዛችሁንም ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ላይ እንደ ተጠቀሰው። እነዚህ ቃላቶች በጣም አጭርና ግልጽ የሆኑ ቃላት ናቸው። በጥምቀት እጥበት አማካይነት በክርስቶስ ያመነ አንድ ሰው በቅድስ ሥላሴ ሕይወት ውስጥ ጠልቆ ይገባል። የጥምቀት ውሃ አንድ ተራ የሆነ ውሃ ሳይሆን ነገር ግን መንፈስ ቅዱስ የሚገለጥበት ሕይወት የሚሰጥ ውሃ ነው። ኢየሱስ ለኒቆዲሞስ ዳግም መወለድ ይገባሃል በማለት ማብራሪያ በሰጠበት ወቅት የተናገራቸውን ቃላት እናስታውስ። ኢየሱስም እንዲህ ሲል መለሰ፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እስከ 6። ለዚህም ነው ጥምቀት ዳግም ውልደት ማለት ነው የምንለው፣ በዚሁ ምክንያት ነው። ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሣ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ቲቶ 3 ቁጥር 5 ላይ በዚህ መልኩ እግዚአብሔር እንዳዳነን እናምናለን። ስለዚህ ጥምቀት በሕይወት አዲስ ሕይወት ለመራመድ ዳግም የመወለድ ምልክት ነው። ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደ ተነሣ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። ወደ ሮም ሰዎች ምዕራፍ 6 ከቁጥር 3 እስከ 4 በማለት ያስታውሰናል። በሚስጥረ ጥምቀት አማካይነት ከኀጢአት ነፃ በመውጣት የእግዚአብሔር ልጆች ሆነን እንደገና ተወልደናል። የክርስቶስ ልጆች ሆነናል። ወደ ቤተ ክርስቲያን ተደምረናል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ቁጥር 1213 ላይ እንደተጠቀሰው እኛ የተጠመቅን ሰዎች ሁሉ ብቸኛ የሆንን ሰዎች አይደለንም። የክርስቶስ የአካል ክፍሎች ነንና ከሚስጥረ ጥምቀት መስጫ ስፍራ የሚመነጨው ዋነኛውና መሰረታዊው ነገር እኔ የወይን ተክል ነኝ፣ እናንተም ቅርንጫፎቼ ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል፣ የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ በማለት ኢየሱስ የተናገረው ንግግር በጣም አስፈላጊ ነው። በተመሳሳይ መልኩም መንፈስ ቅዱስ በክርስቶስ አማካይነት የተጠመቀ ሰው ውስጥ በመንፈስ ቅዱስ አማካይነት በመግባት የክርስቶስ አንድ አካል እንዲሆን በማድረግ ለቅዱስ ቁርባን ምስጢር የተዘጋጀ ሰው እንዲሆን ያደርገዋል። ጥምቀት ክርስቶስ በውስጣችን እንዲኖር በማድረግ እኛም ከእርሱ ጋር ኅብረት እንዲኖረን በማድረግ ከቤተ ክርስቲያን ጋር በመተባበር እያንዳንዱ ሰው እንደ አቅሙ ዓለምን በመለወጥ ሂደት ውስጥ ተሳታፊ እንዲሆን ይደረጋል። ምስጢረ ጥምቀት ከተቀበልን በኋላ ሕይወታችን በሙሉ በብርሃን የተሞላ ይሆናል። በጉዞአችን እየመራን እስከ ሰማያዊቷ ኢየሩሳሌም የምናደርገውን ጉዞ ከእኛ ጋር ይሆናል። በዚህ ረገድ ምስጢረ ጥምቀት ሁለት ዓይነት ገጽታዎች አሉት። አንድ ሰው በእምነት ለመጠንከር አስቦ ወይም በሌላ ምክንያት ምስጢረ ጥምቀትን ከጎለመሰ በኋላ ሊቀበል ይችል ይሆናል። ይህም መልካም ነገር ነው። ነገር ግን ከጥንት ጊዜ ጀምሮ ሕፃናት በወላጆቻቸው እምነት የተነሳ ገና በልጅነታቸው ይጠመቁ ነበር። በዚህ ላይ አንድ ነገር ለማለት እፈልጋለሁ። አንዳንድ ሰዎች ምንም የማይገባውን አንድ ሕፃን ለምን ማጥመቅ አስፈለገ በማለት ጥያቄ ሊያነሱ ይችል ይሆናል። እሱ እያደገ በመሄድ ምስጢሩን ከተረዳ በኋላ እርሱ ራሱ ይህንን ምስጢር መጠየቅ ይኖርበታል በማለት ያሳስቡ ይሆናል። ይህም ማለት በመንፈስ ቅዱስ አለመተማመን ማለት ነው። ምክንያቱም እኛ አንድ ሕፃን ስናጠምቅ መንፈስ ቅዱስ በዚያች ቀን በዚያ ሕፃን ውስጥ ይገባል። እናም መንፈስ ቅዱስ በዛ ሕፃን ውስጥ ከልጁ ጋር አብሮ ያድጋል። ከልጅነቱ ጀምሮ የክርስትናን መንፈስ በውስጡ በማሳደግ ልጁ በዚህ መንፈስ ተሞልቶ እንዲያድግ ያደርገዋል። ይህንን ዕድል ሁሉም ሕፃናት፣ ሁሉም ልጆች እንዲያገኙ ማድረግ በሕይወታችን ዘመን በሙሉ የሚመራቸው መንፈስ ቅዱስ በውስጣቸው እንዲኖራቸው ማድረግ ይኖርብናል። በዚህም የተነሣ ልጆችን በሕፃንነታቸው ማስጠመቅ በፍጹም መርሳት የለብንም። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በምስጢረ ጥምቀት ዙሪያ ላይ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።
ጌታ ሆይ፣ ኃጢአት ሠርተናልና ስለዚህም ልባችን ታሟል፣ ስለዚህም ነገር ዐይናችን ፈዟል። አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ። አቤቱ እንደ ቸርነትህ መጠን ማረን። እንደ ምሕረትህም ብዛት መተላለፋችንን ደምስስ። አሜን።
Yeah.